ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ሳምንታዊ የጋቢና ቤ መሰናዶ ጀምሯል። አብራችሁን ትቆዩ ዘንድ በአክብሮት የምንጋብዛችሁ እኔ ኤደን ገረመው እንዲሁም ባልደረባዬ
ስመኝሽ የቆየንን ዛሬ ነገ በዓለም አቀፍ ደረጃ የሚከበረውን ዓለም አቀፍ የሴቶች ቀን አስመልክቶ ለየት ያለ ፕሮግራም ነው ዛሬ በጋቢና መሰናዷችን ይዘን የተገኘ ነው።
ስመኝሽ እንግዲህ በቅድሚያ እንኳን ለዓለም አቀፍ የሴቶች ቀን አደረሰሽ።
እንኳን አብሮ አደረሰን። አንቺንም እንኳን አደረሰሽ። አድማጮቻችንና ተመልካቾቻችንም እንኳን ለዚህ ለዓለም አቀፉ የሴቶች ቀን አደረሳችሁ እንላለን።
እሺ እንግዲህ መግቢያችን ላይ እንደጠቀስ ነው ዛሬ የዓለም አቀፉ የሴቶች ቀንን በማስመልከት የተለያዩ ውይይቶችና ዘገባዎችን ነው ወደ እናንተ የምናደርሰው። ስመኝሽ ከሴቶች መብት ጋርና ሴቶችን ከማብቃት ጋር ተያይዞ ወይ የሴቶች ጉዳይ ወደ ኋላ ተጎትቷል ወይም ደግሞ ተቀልብሷል እየተባለ ነው እና እስቲ እዛ ላይ ምን የምትይን ነገር አለ?
ልክ ነሽ። እንግዲህ ዛሬ የወጣው የሴቶችን ቀን አስመልክቶ በተባበሩት መንግስታት ድርጅት ያወጣው ሪፖርትም የሚያሳየው ይሄንኑ ነው። በሴቶች ጉዳይ ላለፉት 30 ዓመታት በርካታ ስራዎች ሲሰሩ ቢቆዩም አሁንም ድረስ ግን ከፍተኛ አድሎ በሴቶች ላይ እንደሚፈጸምባቸው፣ ይሄ ከባህል አንጻር፣ ከኢኮኖሚ አንጻር፣ ከፖለቲካ አንጻር ሊሆን ይችላል። በተለይ ደግሞ ከህግም አንጻር በሴቶች ላይ የሚሰሩ ፕሮግራሞች የሚሰጡ የነበሩ ድጋፎች ቀስ በቀስ ወደኋላ እስከ መቀነስ እና እስከ ማቆም ድረስ የመሳሰሉ ከፍተኛ አድሎ እንደሚፈጸምባቸው ነው ሪፖርቱም የሚያመለክተው።
እኛም እንግዲህ በአሜሪካ ድምጽ በየሳምንቱ የሴቶችን ጉዳይ የሚመለከቱ ዘገባዎችን በተለይ ሮብ አብዝተን እንሰራለን። በዚህ በጋቢና መሰናዷችንም ላይ የተለያዩ የሴቶች ጉዳዮችን እንዳስሳለን። ይህንን ዘገባ ስንሰራ እንደ ጋዜጠኛ ባለፉት ዓመታት የተከሰቱት ግጭቶች እንደ የአየር ንብረት ለውጥ ለሴቶች ላይ የተሰሩ ስራዎችን ወደኋላ ለመጎተት ምክንያት መሆናቸውን አስተውለናል። እና ግን ደግሞ ሌሎች የሚነሱ ነገሮችም አሉ። እስኪ ያንቺን ጥቂቶቹን ብትጠቅሽ።
ልክ ነሽ ሄደን። የተባበሩት መንግስታት ድርጅት አሁንም በዚህ ዓመት ያወጣው ሪፖርት የሚያሳየው አሁንም በየአስር ደቂቃው አንድ ሴት ልጅ በቤተሰቧ አባላት ወይም ደግሞ በቅርቧ ባለው ሰው እንደምትገደለው። ይሄ በጣም ትልቅ ቁጥር ነው። በሴቶች ላይ የሚፈጸሙ ጥቃቶች ለትምህርት ተደራሽነት፣ የጤና አገልግሎት አሁንም ድረስ በዓለም ዙሪያም እንዲሁም ደግሞ በሀገራችን የሚታይ ችግር ነው። በሀገራችን ደግሞ አሁን እንዳልሽው ከግጭት ጋር ተያይዞ፣ ከአየር ንብረት ለውጥ ጋር ተያይዞ በተለያዩ መፈናቀሎች ምክንያት፣ በጦርነቶች ምክንያት ሴቶች ላይ የሚደርሱ የመብት ጥሰቶች አሁንም በከፍተኛ ሁኔታ እየጨመሩ መሆናቸውን ነው የሚያሳየው። ከዚህም በተጨማሪ ደግሞ አሁን ቅድም እንዳልናቸው የትምህርትና የመሳሰሉት የጤና ተደራሽነት ስንል ለምሳሌ የወር አበባ ንጽህና መጠበቂያን ማግኘትና ንጽህናዋ መጠበቅ እስከሚያቀታት ድረስ ለሴቶች መብት፣ ለሴቶች የሚደረጉ ድጋፎች አሁንም በበቂ ሁኔታ እየደረሱ አይደሉም።
እውነት ነው። ዓለም አቀፉ የሴቶች ቀን እንግዲህ አድማጭ ተመልካቾቻችን ድርጊትን ወይም ደግሞ የድርጊት መርሃ ግብርን ተደራሽ ማድረግና ወደ አፈጻጸም መሻገር የሚል ጉዳይ ላይ ነው አተኩሮ የሚሰራው በዚህ ዓመት ወይም ደግሞ ያንን መመሪያ ነው የያዘው። እንደውም አንድ ጥናት ኢትዮጵያ ውስጥ አንቺ ያነሳችሁ ጋር ተያይዞ 24 ሚሊዮን በላይ የሚሆኑ ኢትዮጵያውያን ሴቶችና ልጃገረዶች የንጽህና መጠበቂያ አቅርቦት ተግዳሮት እንዳለባቸው አመላክቷል። እኛም ይህንን አስመልክተን ዛሬ የመጀመሪያ ቆይታችንን እንግዲህ የምንጀምረው የቲ ፓድስ የተሰኘ የንጽህና መጠበቂያ ከምታመርት እንዲሁም ደግሞ በሴቶች ንጽህና መጠበቂያ ዙሪያ ቅስቀሳ ከምታደርግ ወጣት ሴት ጋር ነው። ወደዛ ነው የምናልፈው።
የትና የት ሰለሞን ይባላለሁ። የቲ ፓድስ ፋውንደር እና ባለቤት ነኝ። እንዲሁም ደግሞ የኢትዮጵያ የሴቶች የወር አበባ ንጽህና አጠባበቅ ማህበር ስራ አስኪያጅ ነኝ።
የቲ ፓድስ እንዴት ነው የተመሰረተው? ምን ያክልስ አገልግሎት ሰጥቷል? እስካሁን ባለው
የቲ ፓድስ ማምረት ከጀመረ አሁን የሴቶች ቀን አንድ አመት ይሆነናል። የተመሰረተው እንግዲህ በጣም አገራችን ላይ ያለው ሰፊ የሆነ የወር አበባ ድህነትን ለመቀነስ ከነበረኝ ፍላጎት ለመቀላቀል አንደኛዋ የመፍትሄ አካል ለመሆን ከነበረኝ ፍላጎት ተነስቼ ነው። እስካሁን እንደ ጀማሪ ጥሩ የሚባሉ ነገሮች አሉ። ከ6000 በላይ ፓዶችን አምርተን በተለያዩ አካባቢዎች አሰራጭተናል። አብዛኛው በሚባል ሁኔታ የሰጠነው ትምህርት ቤቶች ላይ ነው። እዚሁ አዲስ አበባ ላይ የሚገኙ በተለያየ ክፍለ ሀገር ያሉ ትምህርት ቤቶች ላይ ነው ፓዶቹን እየሰጠን ያለ ነው።
የንጽህና መጠበቂያዎቹን በነፃ ነው የምትለግሱት ወይስ እንዴት ነው?
በስራችን የቲፓድ ላይ የሚሳተፉ 13 ያህል ሰራተኞች አሉ። አብዛኞቹ በጣም ከአንድ ከሁለት በቀር ሁሉም ሴቶች ናቸው፣ ሁሉም ማለት ይቻላል። ፓዶቹን እንግዲህ ብዙዎቹ ሴቶች በድህነት አቅም በማነስ ፓድ ማግኘት ስለማይችሉ ነው የሚታጠብ ፓድ የምንሰራው እና ፌስቡክ ላይ፣ ሊንክዲን ላይ፣ አልፎ አልፎ ደግሞ ቲክቶክ ላይም ያለውን ችግር፣ ልጆቹ ያሉበትን ችግር ገልጬ እኔ እጽፋለሁ ወይም ቪዲዮ ሰራለሁ። ያንን ያዩ ሰዎች ገንዘቡን የፓዱን ገንዘብ መግዣ ገንዘብ ይሰጡን እና እኛ ደግሞ ገዝተን ለልጆቹ በነፃ እንሰጣለን። እስካሁን እያደረግን ያለ እንደዛ ነው።
መልካም። እንግዲህ የዘንድሮ የዓለም አቀፍ የሴቶች ቀን አክስለሬትድ አክሽን ወይም ደግሞ የተሳለጠ ትግበራ በሚል መሪ ቃል ነው እየተከበረ ያለው። እኩልነትን ለማምጣት፣ ፍትሐዊነትን ለማስፈን እንዲሁም ሴቶችን ለማብቃት በሚል ማለት ነው እና አንደኛው የሴቶችን ወደኋላ የሚጎትታቸው ነገር ከወር አበባ ንጽህና ጋር የተያያዘው ተግዳሮት ነው እና ብዙ ጊዜ በዚህ ጉዳይ ላይ ስትጽፊ ወይም ደግሞ ስታነሺ አይቻለሁ እና እስቲ በተለይ ከትምህርት አኳያ ህይወትን ከማስቀጠል አኳያ የወር አበባ ንጽህና መጠበቂያ እጥረት ያለው ተግዳሮት ምን ይመስላል?
እንግዲህ የወር አበባ እያንዳንዷ ሴት ደላትም ከፋትም በየትኛውም የኑሮ ሁኔታ ውስጥ ብትሆን ግዴታ የወር አበባ ታያለች እና የወር አበባ ንጽህና መጠበቂያ ደግሞ ያስፈልጋታል። አብዛኞቹ እንግዲህ እኔ በምሰራበት አካባቢ እኔ የሚደርሱ መረጃዎች ላይ የማገኛቸው ሴቶች አብዛኞቹ ህጻናት ተማሪዎች ናቸው። ገና ትምህርት ገበታ ላይ ያሉ ልጆች ናቸው። እነዚህ ልጆች እንግዲህ የወር አበባቸው ሲመጣ ከትምህርት ቤት ይቀራሉ። ምክንያቱም ትምህርት ቤት ውስጥ ያለ ሞዴስ መሄድ አይችሉም። ስለዚህ ከትምህርት ቤት የመቅረት ሁኔታ ነው የሚከሰተው። እንግዲህ አንድ ሴት በወር ውስጥ 5 ቀን እንኳን የወር አበባ ታያለች ብለን ብናስብ ይህንን ቀናት ደግሞ ወደ የትምህርት ጊዜ የአንድ ዓመት የትምህርት ጊዜ ስናሰላው እቺ ልጅ ከትምህርት ቤት የምትቀርበት ጊዜ በጣም ከፍተኛ ነው። በዚህ መካከል ትምህርቷን ተከታትላ ከሌሎች ልጆች ጋር ተወዳዳሪም ሆና የምትፈልግበት ደረጃ ላይ የመድረስ አቅሟን በጣም ዝቅ ያደርገዋል። ከዚህም በተጨማሪ ደግሞ ልጆቹ የወር አበባቸው በሚመጣና ለዛ ደግሞ የሚሆን የፓድም ይሆን ሌሎችም ነገሮች በማያገኙ ጊዜ ከፍተኛ የሆነ የስነ ልቦና ጫና ነው የሚደርስባቸው። በጣም ይከፋሉ፣ ይደበራሉ። ምናልባት አንዳንዶቹ ልጆች አብዛኞቹ ልጆች ብዬ መናገር እችላለሁ ከሞዲስ ባሻገር ፓንትም የላቸውም። ስለዚህ አልፎ ልብሳቸውን፣ ዩኒፎርማቸውን ይነካባቸዋል። በዚህ ሰዓት ላይ ደግሞ ብዙ ያው ልጆች ናቸው፣ ይስቁባቸዋል፣ ያሾፉባቸዋል እና እነዚህ ሴቶች ላይ የሚደርሰው ጉዳት ቀላል የሚባል አይደለም።
ብዙ የወር አበባ ንጽህና መጠበቂያ ላይ የሚሰሩ እንዳንቹ ያሉ ተቋማት ተፈጥሯል ባለፉት 5 እና 10 ዓመታት። እንዲሁም ደግሞ መንግስትም የወር አበባ ንጽህና መጠበቂያ ከቀረጥ ነጻ እንዲገባ በህግ ደንግጎ ከቀረጥ ነጻ ይገባል ወደ ሀገር። ግን እስካሁን ድረስ ኢትዮጵያ እንደ ሀገር በከተሞችም እንኳን በገጠሩ በከተሞችም የወር አበባ ንጽህና መጠበቂያ እጥረት አለ እና ይህን ጉዳይ ደግሞ አንቺም ራስሽ በማህበራዊ ድረገጽሽ ላይ አንስተሸዋል እና ለምንድን ነው ይሄ ክፍተት የተፈጠረው ትያለሽ?
ፓድ የምናመርተውም እንዲሁም ደግሞ የተጠቃሚው ፍላጎት ሲነጻጸር በጣም ከፍተኛ የሆነ ልዩነት አለ። እኛ ራሳችን አምራቾቹ ደግሞ ችግር አለብን። የተለያዩ ማቴሪያሎችን ለማስገባት የቀረጥ ሊሆን ይችላል፣ ቦታ፣ የፋይናንስ ብዙ ችግሮች አሉብን እና አገሪቷ ላይ ባለው ፍላጎት መጠን አምርተን ምርት አምርተን ለማቅረብ እኛ ራሳችን አምራቾቹ ከፍተኛ የሆነ ችግር አለብን። የፋይናንስ የተለያዩ ችግሮች አሉብን። ከዚህም ደግሞ በተጨማሪ ማንሳት የምፈልገው በጣም ከፍተኛ የሆነ የግንዛቤ እጥረት አለ። ሰዎች ምናልባት ስለ ምግብ ስለ መራብ ቢወራ ብዙ ሰዎች ሊረዱ ይችላሉ፣ ብዙ ድርጅቶች፣ ብዙ ግለሰቦች ሊተባበሩ ይችላሉ። ነገር ግን የወር አበባ የሚባለው ሲነሳ እንደ ችግር ራሱ እየታየ አይደለም። አብዛኛው ሰው የወር አበባን እንደ ችግር አያየውም። ይሄ እንደገና ደግሞ አንዲት ሴት ፓድ ማግኘት ምግብ እንደማግኘት አስፈላጊ መሆኑን የማሰብ ሰፊ የሆነ ችግር ስላለ ይመስለኛል እና አንድም በተፈለገው መጠን ያህል እንዳያድግ ያደረገው ይሄ ይመስለኛል።
መፍትሄውስ?
እንደ መፍትሄ እኛ የሚታጠብ ፓድ አምራቾች እንዲሁም ደግሞ ዲስፖዘብሉን ወይም ተጠቅሞ የሚጣለውን ፓድ ከውጭ የሚያስገቡና የሚያመርቱ ድርጅቶች ተሰባስበን አሁን ላይ አሶሲሽን እያቋቋምን ነው። እዛ ላይ እኔ በስራ አስኪያጅነት እየሰራሁኝ ነው። እንግዲህ ይሄ ማህበር ወደ ስራ ሲገባ እኛ አምራቾች ላይ ያለብንን ከፍተኛ ችግር ይቀርፍልናል ብለን እናስባለን። የጥሬ እቃዎችን እንደ ልባችን ከማግኘት ሌሎች መብቶቻችንን ከማስከበር አንጻር እና ያኔ እኛ በሙሉ አቅማችን ማምረት እንዲሁም ደግሞ ሌሎች አዳዲስ ሰዎች ወደ ስራው እንዲገቡ ማበረታታት ስንጀምር ችግሩን በምንችለው አቅም እንቀርፈዋለን የሚል ግምት አለኝ።
እሺ፣ የትና የት ሰለሞን፣ እንግዲህ ስለነበረን ቆይታ በጣም ነው የማመሰግነው። መልካም የስራ ዘመን እንዲሆንልሽ እመኛለሁ።
እኔም ስለጋበዛችሁኝ እጅግ አድርጌ አመሰግናለሁ።
አድማጭ ተመልካቾቻችን በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪኦኤ መሰናዶ ነው። የዛሬ ርዕሳችንና ትኩረታችን ደግሞ ዓለም አቀፍ የሴቶች ቀን ይመለከታል።
ትክክል። ዝግጅታችን አሁንም ይቀጥላል። እንግዲህ ቀደም ሲል ጠቁም እንዳደረግ ነው በሴቶች መብት ዙሪያ የሚሰሩ ስራዎች 30 ዓመታት ቢያስቆጥሩም አሁንም ሴቶች በርካታ ተግዳሮቶች አሉባቸው። ባልደረባችን ኬኔዲ አባተ ታዲያ በአዲስ አበባ መዲና ተዘዋውሮ የሴቶችን እኩልነት እውን ለማድረግ ምን መደረግ አለበት ሲል ነዋሪዎችን አነጋግሯል። እሱን ተከታትለን እንመለሳለን። ምንድን ያደረገ
ሴቶች ብዙ ኃላፊነት አለባቸው አይደል? በብዛት በጀርባ ሆነው ማህበረሰቡን ሲደግፉ፣ ኢኮኖሚውን ሲደግፉ፣ አገር ሲደግፉ ነበር። አሁን ደግሞ ወደ ፊት ለፊት ወጣ ብለን የተሻለ አስተዋጽኦ ለማድረግ እየሞከርን ነው። ለምሳሌ እኔ አሁን የኮንስትራክሽን ባለሙያ ነኝ። በሙያዬ ምህንድስና ነው የተማርኩት። በጣም የሚቸግርክ ነገር በቃ ሴት ናት በሚል ብቻ ከብዙ ውሳኔዎችና ከብዙ እንትኖች ትገደባለክ። ገባ? እድሉም መጀመሪያ አይሰጥህም። ያ ልክ አይደለም። በአስተሳሰብ ደረጃ ያለ ነው። የተለየ እድል ስጡን ወይ የተለየ እንትን እንፈልጋለን እያልን ሳይሆን እኩል የሆነ ፌር ቻንስ። ገና ለገና ሴት ናት በሚል ብቻ ኢሊሚኔት ትደረጋለህ፣ ትገፋለህ። ገባ? ሴት ናት ወይ ይሄ ወንዶች ስራ ስለሆነ ሳይት ስለሆነ ሳይት ደግሞ ለሴቶች ነው። ትሮንግ ነው። እኔ ሳይትም ብሆን እኮ አልሸከምም። ገባ? ማኔጅ ነው የማደርገው። እሱም ያም ወንዱም ቢሆን ማኔጅ ነው የሚያደርገው። ስለዚህ እኔ አልችልም እስካላልኩኝ ድረስ ያ ፌር ቻንስ ሊሰጠኝ ይገባል። ስለዚህ አይምሮ ላይ አስተሳሰብ ላይ መሰራት አለበት፣ ይበልጥ መስራት አለበት። ስለዚህ ማርቼትን ስናስብ ሴቶችን እንዴት ይህን ብልህ የሆነ ማስተዋላቸውን እንዴት እንጠቀም፣ ለሀገር እንዴት እንጠቀም ወደሚል አስተሳሰብ ያመጣናል ብዬ አስባለሁ። እንደዛ ሆኖ እንዲያልፍ እመኛለሁ። እንግዲህ
ሴቶች ብዙ ጥያቄ ያለባቸው የእኩልነት ጥያቄ አለ። እንደገና ደግሞ አንዳንድ ማህበራዊ የሚፈጠሩ በሴቶች ላይ የሚፈጠረው ትንኮሳ አለ። በከተማ ብቻ ሳይሆን በገጠር ላይም በሴቶች ላይ የሚደርሰውን ጥቃትና ጭቆና እንዲሁም ደግሞ የስራ ጫና ለማቅለል የሴቶች ቀን መከበሩ እጅግ በጣም ጥሩ ነው። የሴቶች እኩልነት እንዲከበር መንግስት በተቻለ አቅም ስልጠናዎችንና ግንዛቤዎችን እንዲኖራቸው ሴቶች ማለት ነው እንዲኖራቸው ድጋፍ ማድረግ አለበት። እንዲሁም ደግሞ ጥቃት የሚደርስባቸውን ሴቶችን እንዲያገግሙ ብቻ ሳይሆን ጥቃት እንዳይፈጸም የመከላከል ስራ መስራት መቻል አለባቸው።
የሴቶች ጥያቄ ምንድን ነው? አንደኛ በጦርነቱ ብዙ ህጻናቶች እየተደፈሩ ብዙ ሴቶቻችን እያጣን ነው። በዚህ ማን ላይ የተሻለ ድጋፍ ሊደረግላቸው ይገባል። በስራም ሆነ በተለያዩ ነገሮች ሊበረታቱ ይገባል፣ ሊደገፉ ይገባል። ለምሳሌ አንድ ሴት በቤት ውስጥ ብዙ የተለያዩ ጫና አለባት፣ ብዙ ኃላፊነት አለባት። እንደገና ደግሞ ውጭ ላይም ሆነ ሰርታ በመገባበት ሰዓት ላይ ትንኮሰም ሆነ ምንም ነገር ሆነ ያጋጠማቸው አይገባም። በቃ ሴት ልጅ እናት ነች፣ ሀገር ናት። የተለየ ክብር ሊሰጣት ይገባል። የተለየ ድጋፍ ሊሰጣቸው ይገባል። ሁሌ የሴቶች ቀን በሚከበር ጊዜ የእኩልነታቸው እኩልነት እሱን መታሰብ አለበት።
እንግዲህ ሴቶች እናትም ሚስትም እንደመሆናቸው መጣን ለሀገርም ትልልቅ አስተዋጽኦ ያደረጉ ያሉ ናቸው በአሁን ሰዓት። የዛን ያህል ግን ማርኬት በሚከበርበት አከባበር ላይ የነሱን ተሳትፎ የሚገልጽና ምላሻቸውን የሚያሳይ ነገር አናይም። እንግዲህ መንግስታቶችም ሆኑ የተለያዩ ተቋማቶች ይሄንን ታሳቢ አድርገው በየአመቱ ሲከበር እነዚህን ነገሮች ምላሽ እየሰጡ ይሄዱ ደስ ይለናል። አሁንም ብዙ በአፍሪካ ላይ በተለይ እንደ ጦርነት ባለባቸው አካባቢዎች አንዳንድ ችግሮች ባለባቸው አካባቢዎች ሴቶች እህቶቻችን እናቶቻችን ይደፈራሉ። ያንን ምላሽና ትኩረት በመስጠት ማርኬትን በዚህ አይነት መልኩ ምላሽ በመስጠት የሴቶችን ጥያቄ በመመለስ ቢከበር ደስ ይለናል። ምን ፈልገውም ይሄን ነው።
ማርኬት ለሴቶች ልዩ ቀን ነው እና ለሴቶች ቢሆን ቢደረግ ብዬ የማስበው ነገር ሴቶች በገጠር የሚሆን በከተማ ያሉ ሴቶች ያልተማሩ በትምህርት እንትን ያሉ ሴቶች አሉ። እነሱ ሴቶች መንግስት አይቷቸው በትምህርትም ቢያግዛቸው በስራ አጥም የስራ አጥም ችግር አለ ስራም ቢይዙ ቢደራጁ እንደ ሴቶች ትልቅ ቦታ መሆን ይችላሉ። ከቤት ውስጥ አንስቶ ራሱ ሴቶች ብዙ ኃላፊነት የምትሸከመው ሴት ነች እና ሴትን የሚያበረታታ ነገር ቢደረግ ደስ ይለኛል እላለሁ። እኔ እንደግሌ ሴት ልጅ በአጠቃላይ ስራ አጥ መሆን የለባትም። ሴት ሰርታ መኖር አለባት። ሴቶች የበለጠ የስራ እድል እንዲያገኙ የበለጠ የትምህርት እድል እንዲያገኙ ነው እኔ የምለው። ሴቶች መስራት ይችላሉ፣ አቅም አላቸው፣ ኃላፊነትን መሸከም ይችላሉ። ስለዚህ ሴቶችን ማበረታታት ነው የምለው።
አስተያየታቸውን የሰጡንን የአዲስ አበባ ነዋሪዎች እጅግ አድርገን እናመሰግናለን። እንግዲህ ሴት ልጅ እናትም እህትም ሚስትም ናት ነው ያሉት። እንግዲህ የሴት ልጅ እኩልነት ደግሞ ጥቅሙ ለሴቶች ብቻ አይደለም፣ ለጠቅላላ ማህበረሰቡ ነው።
እውነት ነው።
ወንዶችንም ይጨምራል።
እውነት ነው። እንግዲህ አስከትለን የምናልፈው ደግሞ ወደ ተባበሩት መንግስታት እለቱ እንዴት እንዳሰበው ወደምናይበት ቃለ መጠይቅ ነው። በዓለም ዙሪያ ያሉ ሴቶችና ልጃገረዶች በተለይም ደግሞ በአፍሪካ የጾታ እኩልነትን ፍትሐዊነትንና ወደ አመራር ደረጃ ማምጣት ጋር በተያያዙ ያሉ ተግዳሮቶችና መፍትሄዎችን ለማወቅ በተባበሩት መንግስታት ድርጅት የሴቶች ተቋም የፕሮግራም ክፍል ምክትል ዋና ዳይሬክተር የሆኑትን ሳራ ሄንሪክን ጋብዘን ኒውዮርክ የሚገኘው የአሜሪካ ድምጽ ስቱዲዮ አነጋግረናቸው ነበረ። ምላሻቸውን ሰምተን እንመለስ።
Yeah, this report 30 years in review.
ይህ ሪፖርት ከቤጂንግ ስምምነት ወዲህ ባሉት 30 አመታት የሴቶች መብት እድገትን የሚገመግም በዓለም አቀፍ ደረጃ በጾታ እኩልነት ላይ የተመዘገቡ ከፍተኛ መሻሻሎችን የሚያሳይ ነው። ከታዩት ስኬቶች መካከል በወሊድ ምክንያት የሚከሰት ሞትን መቀነስና በታሪክ ከፍተኛው ትምህርታቸውን የሚያጠናቅቁ ሴቶች ቁጥር መመዝገቡ ይጠቀሳሉ። ይሁንና ሪፖርቱ ለውጡ ዘገምተኛና በፍትሐዊነት ያልተዳረሰ አሁን ላይ ደግሞ አደጋ ውስጥ የገባ መሆኑንም አመላክቷል።
ሚስ ሄንድሪክስ አይ ኦልሶ ቢሊቭ ወመን ሃቭ ሜድ ጌንስ።
ሴቶች ባለፉት 3 አስርተ ዓመታት እመርታን እንዳሳዩ ይታመናል። ይሁንና አሁንም የጾታ መድሎ በበርካታ ማህበረሰቦች ውስጥ ጸርጾ ይገኛል። ጾታዊ እኩልነትን ለማስፈን አሁንም ድረስ የከበደበት ምክንያት ምንድነው?
You know, I think there are many headwinds that create the conditions for gender equality to be
የጾታ እኩልነትን ማሳካት ዓለም አቀፍ ተግዳሮት እንዲሆን ያደረጉ በርካታ እንቅፋቶች አሉ። የበለጠ ለመረዳት የተወሰኑ ነጥቦችን እንመርምር። መጀመሪያ የሴቶችን አመራር بنመለከት ሴቶች በፓርላማዎች ወይም በምክር ቤቶች ውስጥ ተመራጭ እንዲሆኑ ያስቻሉ በርካታ እመርታዎች ታይተዋል። ይሁንና አሁንም በዓለም ላይ ከሚገኙ ፓርላማዎች ውስጥ 3/4 በወንዶች የበላይነት የተያዙ ናቸው። ይህ ማለት ሴቶች ህይወታቸውን እና ቅድሚያ የሚሰጧቸውን ጉዳዮች የሚያንጸባርቁ ህጎችና ፖሊሲዎችን ለመበየን እድሉ የላቸውም ማለት ነው። የአፍሪካን አህጉር بنመለከት 15 ሀገራት ብቻ ናቸው የፓርላማቸውን 30 መቶኛ ለሴቶች ለመመደብ የያዙትን እቅድ ያሳኩ። ትኩረት ሊያገኙ የሚገቡ እጅግ መልካም ስኬቶች እንዳሉም እንረዳለን። የሩዋንዳ ፓርላማ 64 መቶኛ በሴቶች የተያዘ መሆኑ ለዚህ አንዱ ማሳያ ነው። በሁለተኛ ደረጃ የልጃገረዶችን ትምህርት መመልከት ቁልፍ ይመስለኛል። የልጃገረዶች ትምህርት የህይወታቸውን አቅጣጫ በመቅረጽና ሴቶችን በማብቃት ረገድ ወሳኝ ሚና ነው የሚጫወተው። የስርዓተ ጾታ ምጥጥኑ በዓለም ዙሪያ መልካም ስኬት እያሳየ መሆኑን እናውቃለን። ይሁን እንጂ ዛሬም በርካታ ልጃገረዶች ካለ ትምህርት ዕድል እንደቀሩ ተመልክተናል። በአህጉረ አፍሪካ ልጃገረዶች የሁለተኛ ደረጃ ትምህርታቸውን ከሚያቋርጡባቸው ምክንያቶች አንዱ ያለዕድሜ ጋብቻ ነው። 40% የሀገሪቱ ልጃገረዶች የሚያገቡት ማንን መቼ እንደሚያገቡ በማይወስኑበት የልጅነት ዕድሜያቸው ላይ ነው። ይህ በበኩሉ ከህይወት መልካም ዕድሎች ጎትቶ ያስቀራቸዋል።
መሰል አበረታች እርምጃዎች ቢኖሩም በህግ የተቀመጠውን ዝቅተኛ የውክልና ቁጥር ከማሟላት ባሻገር አሁንም የውሳኔ ሰጭነት አቅም የአህጉሩ ሴቶች እንደሚያጥራቸው ጠቅሰዋል። ምክንያቱን ሊያስረዱን ይችላሉ?
I think you're right. I think what we've seen is that
ትክክል ነሽ። አሁን ያለው ጊዜያዊ ልዩ እርምጃዎች አሰራር ወይም ኮታ የምንለው ነው። እነዚህ እርምጃዎች ሴቶች ወደ ስልጣን እንዲመጡ የውሳኔ ሰጪነት ሚና እንዲኖራቸውና በፓርላማዎችና ያካባቢ መስተዳድሮች ውስጥ እንዲወከሉ እድሎችን በመፍጠር ረገድ ውጤታማ መሆናቸው ተረጋግቷል። ነገር ግን በብዙ ሀገሮች ሴቶች አሁንም ጉልህ የሆኑ እንቅፋቶች ያጋጥሟቸዋል። በዚህ ምክንያት ሴቶች ከነዚህ የመጀመሪያ እርምጃዎች ህጉ ከፈቀደው ጣሪያ መሻገር አልቻሉም። ከምክንያቶቹ መካከል አንዱ ለሴቶች ያለው አመለካከት ነው። በመኖሪያ ቤቶች፣ በማህበረሰቦች፣ በአገሮች ውስጥ የተዘረጉ ማህበራዊ ደንቦች የሚሰሩባቸው መንገዶች ብዙውን ጊዜ ሴቶችና ልጃገረዶችን ወደሚጎትቱ ገደቦች ይተረጎማሉ።
የዓለም አቀፉ የሴቶች ቀን መርሃ ግብራችን እየተከታተላችሁ ናችሁ ያላችሁት፣ ከኛ ጋር ስለሆናችሁ እናመሰግናለን። እንግዲህ ስመኝሽ፣ ኢትዮጵያ ውስጥ በተለይ ደግሞ ያለ እድሜ ጋብቻ ሴቶች ደግሞ ትምህርታቸውን የማቋረጥ ነገራቸው በጣም አይሏል። ምክንያቱም ደግሞ ባለፉት ዓመታት የኑሮ ውድነቱ፣ ጦርነቱ ከኮቪድ ጀምሮ እውነት ነው፣ ከኮቪድ ጀምሮ ሴቶች ላለዕድሜ ጋብቻ ተጋልጠዋል እና ቀጣዩ ዘገባችን ከዚህ ጋር ይያያዛል። እስቲ አስተዋውቂ።
ልክ ነው። እነዚህን የተለያዩ ችግሮች ለመቅረፍ የሚንቀሳቀሱ በርካታ ድርጅቶች አሉ። በተከታዩ ዝግጅታችን አንዱን ነው የምናስተዋውቃችሁ። በእንግሊዝኛ ስያሜው ገርልስ ጋቱራን ወይም በግርድፍ ትርጉሙ ልጃገረዶች ይሩጡ የተሰኘው ግብረ ሰናይ ተቋም ከ15 ዓመታት በፊት የተመሰረተ ሲሆን ከፍተኛ ቁጥር ያላቸው ልጃገረዶች ያለ ዕድሜ መዳር ከተጋረጡባቸውና ሁለተኛ ደረጃ ሳይደርሱ ትምህርት ከሚያቋርጡባቸው አካባቢዎች መካከል ሁለት ከተሞችን በመምረጥ ይንቀሳቀሳል። ተከታትለን እንመለስ።
በወላይታ ሶዶ የሚኖሩት የሶስት ልጆች እናት የሆኑት ወይዘሮ አዜብ ያያ የመጀመሪያ ልጃቸው ቃል ኪዳን አማኑኤል ገርልስ ጋራራን ፋውንዴሽን አማካኝነት በስፖርት፣ በህይወት ክህሎት፣ በትምህርት ቤት ክፍያ እና በመሳሰሉት መታገዟ ባለቤታቸው ካረፉ በኋላ በቤታቸው ያጋጠመውን ጫና እንደቀነሰ ይናገራሉ።
ልጄ እዛ ትምህርት በፕሮጀክቱ ከታቀፈች ወዲህ ብዙ ለትምህርትም ጥሩ ሆናለች። ሀሳቧ ቀንሷል። ከምትጨነቀው ይልቅ አሁን ወደ ትምህርቷ ዘንብላለች። የኔም ችግር ተጋርተዋል ማለት ነው።
በጎርጎሮሳውያኑ 2012 የተመሰረተው ገርልስ ጋራራን ፋውንዴሽን የአብዛኞቹ ኢትዮጵያውያን አትሌቶች መፍለቂያ በሆነችው በአርሲ በቆጂና ወላይታ ሶዶ ከሚገኙ ትምህርት ቤቶች ጋር በመተባበር የአቅም ውስንነት ያለባቸው ልጃገረዶችን በትጥቅ በስፖርት ስልጠና፣ በትምህርት ወጪ፣ በጥናትና የምገባ መርሃ ግብር በማዘጋጀት ያግዛል። ቅድስት ዳንኤል በሶዶ የተቋሙ ስራ አስኪያጅ ናቸው።
እድሜያቸው ሳይደርስ ጋብቻ ላይ እንዳይሆኑ በሩጫን በማተኮር ስፖርትን በማተኮር በትምህርታቸው ላይ ደግሞ በማተኮር ቢያንስ ጋብቻን በማዘግየት ትምህርት ላይና በሚያስፈልግ በወደፊታቸው ላይ እያተኮሩ እንዲሄዱ የሚያደርግ የሚያበቃ በተለያዩ ስልጠናዎች የሚያበቃ ድርጅት ነው።
ተቋሙ እድሜያቸው ከ13 እስከ 18 ያሉ ልጃገረድ ሴቶችን የሚያሳትፍ ሲሆን የተለያዩ መመዘኛዎችም አሉት።
በአቅም ትንሽ ለመማር ለመቀጠል የሚቸገሩ አይነት ልጆችን እንወስዳለን። ከዛ ውጪ ደግሞ የተለያዩ መስፈርቶች አሉ ፕሮግራም ውስጥ ለመግባት፣ የቤተሰብን ፈቃደኝነት፣ የልጆችን ፈቃደኝነት ደግሞ እውነትም ለመክፈል ለትምህርት ቤት ለአንዳንድ ነገሮች ልታቋርጥ ያስችላል የሚያስችል ችግር አለባቸው የምንላቸው ሰዎች እንደሆኑ ከትምህርት ቤቱ ርዕሳነ መምህራን እና መምህራን ጋር በመገናኘት እነሱ መልምለው እንዲሰጡን እናደርጋለን።
ወይዘሮ አስቴር ሌንጫ በአቅም ማነስ ምክንያት ትምህርቷን ልታቋርጥ የነበረች ሴት ልጃቸው በገርልስ ጋተራን ፋውንዴሽን አማካኝነት ትምህርቷን መቀጠል መቻሏን ይናገራሉ።
ልጄ መጀመሪያ ትምህርት ቤት በክፍያ እየተማረች የክፍያ አቅም የለኝም ነበረ፣ ከትምህርት ቤት አወጣለሁ እያልኩ ነበረ። ከዛ ከልጆች ሰምታ እንደዚህ አይነት ነገር አለ ብላ ተወዳድራ አለፈች። ከዛ በኋላ ግን ክፍያ ተከፍለው ዩኒፎርም ይሰጣል፣ ደብተር ይሰጣል። ቅዳሜ ቅዳሜ ደግሞ ላይፍ ስኩል አለ። ከዛ ደግሞ በሳምንት ሶስት ጊዜ ስፖርት አለ። ከዛ አሁን በዛ ብዙ ጥቅማ ጥቅሞች በሴር ሳሙና ሞዴስ እንደዚህ አይነት ነገሮች አሉ። በዛ አሪፍ ያለ በብዙ እኔ ለራሴ ያልቻልኩት አቅም አይችልም ያሉ ግን ከዛ የተነሳ ልጄ ጎበዝ ሆና የምትማረው ከዛ እርዳታ የተነሳ ነው።
ወይዘሮ አስቴር በተጨማሪም ተቋሙ ለእናቶች በሚያደርገው የብድርና የቁጠባ ሂሳብ አገልግሎት ተጠቃሚም ናቸው።
ከዛ ደግሞ አሁን በእኛ በኩል ደግሞ ሁለተኛ አሁን ሴቶች ቁጠባ አለ። በቁጠባ 20 ብር ጀምረን እስከ 50 ብር እስከ ዛሬ ድረስ ብዙ ተጠቅመናል። ብድር እየወሰድኩ እነግዳለሁ፣ እመልሳለሁ፣ እንደዚህ እያደረኩ ብዙ ነገር ተጠቅመናል። ከዛ የተነሳ ብዙ ተጠቅመናል፣ ጌታ ይመስገን። አሁን ይሄ ድርጅት ብዙ ነገር ጠቅሞኛል በልጄ። አሁን ለምሳሌ በስፖርት በኩልም ብዙ ልጄ ተጠቅማለች። በላይፍ ስኩል በኩል ደግሞ ብዙ እሷ ተምራ ብዙ ትጠቀማለች። ያ ሁሉ ይሄ ለኛ ጥቅም ነው።
የተቋሙ የሶዶ ስራ አስኪያጅ የሆኑት ቅድስት ዳንኤል መርሃ ግብሩ እንደ ነጻ የትምህርት እድል የሚሰጥ በመሆኑ በወላይታና በበቆጂ በየአመቱ 2020 አዳዲስ ልጃገረዶችን ብቻ እንደሚቀበል ገልጸዋል። ተቋሙ የሚደግፋቸው ሴት ልጃገረዶችም ወደ ትላልቅ የአትሌቲክስ ማሰልጠኛዎች እየገቡ መሆኑን ይገልጻሉ።
ኦልሞስት ሁሉም ወደ ማለት የሚደርስ አትሌቶቻችን ኢትዮጵያውያን አትሌቶቻችን የወጡት ከበቆጂ ነው። ስለዚህ እዛ ያሉ ሯጮቻችን ሙሉ በሙሉ ፎከሳቸው በሩጫ ላይ ነው። ወደ ሶዶ ስንመጣ ደግሞ ያው እስቲል ኢትዮጵያ ውስጥ ነው፣ ሞዴሎቻቸው ናቸው እነዛ አትሌቶች። ሆኖም ግን አብዛኛውን ክሎዝሊ ነገሮችን በቅርበት የሚያዩቱ በቆጂ ላይ ያሉት ናቸው እና ዘንድሮ ወደ 3-4 የሚሆኑ ልጆች ወደ ጥሩነሽ የሩጫ ማሰልጠኛ ማዕከል የገቡ ልጆች አሉ። እዛ ያሉ ዞናዊ የሆኑ ሩጫዎችን አዲስ አበባ ላይ፣ በቆጂ ሮሚያ ላይ ያሉ ሩጫዎችን በሙሉ እያሸነፉ ነው የሚገቡት። ጎበዝ የሆኑ ሯጮች፣ በጣም የበረቱ እነዛን ሞዴል አትሌቶችን ሊተኩ የሚችሉ አይነት አትሌቶች ከበቆጂ በእርግጠኝነት እየወጡ ነው ያሉት።
ግርልስ ጋርራን ፋውንዴሽን ባለፉት ዓመታት ከ275 በላይ ልጃገረዶችንና ከ1000 በላይ ቤተሰቦችን ማገዙን የተቋሙ ድረገጽ አመላክቷል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
እጅግ በጣም የሚደነቅ ተግባር ነው። እንደዚህ አይነት ሴቶችን የሚደግፉ የሚያበረታቱና ለቁም ነገር የሚያበቁ በርካታ ስራዎች እንዲበዙ እኛም እንመኛለን። እንግዲህ ዛሬ ነገ የሚከበረውን የዓለም አቀፍ የሴቶች ቀን አስመልክቶ በጋቢና መሰናዷችን ያዘጋጀናቸው የተለያዩ ዘገባዎች ይህን ይመስሉ ነበረ። ነገ በሚቀጥለው ሳምንት ደግሞ ሌሎች ፕሮግራሞችን ይዘን እስክንመጣ እንሰናበት።
አዎ፣ እዚህ ላይ እንሰናበታችኋለን። እንደተለመደው ሴቶችን በተመለከተ መጋቢት ወርን ብቻ አንጠብቅም፣ በየሳምንቱ መርሃ ግብሮች እናዘጋጃለን። የጋቢና ቪ መሰናዶ ግን በሌላ ርዕስ ሳምንት ይጠብቃችኋል። ኤደን ገረመው ሳስተናግዳችሁ ቆይቻለሁ። እንዲሁም ባልደረባዬ ስመኝ ትንሽ የቆየ ዛሬ ለሴቶች ቀን አብራን ተገኝታለች። ኤልያስ አስማረ ስርጭቱን በማቀናበር፣ ጽዮን ግርማ በዋና አዘጋጅነት አብረናችሁ ነበርን። ስለነበረን ጊዜ እያመሰገንን እዚህ ላይ እንሰናበታለን። ጤና ይስጥልን።